ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እና ሳምንት የት ነበርክ የሚሉ ሰዎች ብዙዎች ናቸው። እና ባለፈው ሳምንት የዚህ የኖርዲክ የአብያተ ክርስቲያናት ስብሰባ ስለነበር ወደ ጉተንበርግ ኢቶቦሪ ይሉታል እነሱም እዛ ነበርኩኝ። እዛ ያሉት የኖርዲክ ህብረት ሰላምታችንን አቀርብልን ብለዋል። እንደዚሁም ደግሞ ጉተንበርግ የምትገኘው የኢትዮጵያ ህብረት ቤተክርስቲያን እነሱም ሰላምታችንን አቀርብልን ብለዋል። እንዴት ነው የምንቀበላቸው? እግዚአብሔር የተመሰገነ ይሁን። ሰሞኑን የሉቃስ ወንጌልን በመናነብበት ሰዓት ጌታችን ኢየሱስ ክርስቶስ አንድ አስገራሚ የሆነ ነገር በዚህ በሉቃስ ወንጌል ላይ ይናገራል። ምንድነው የሚለው? የእግዚአብሔርን ቃል የሚሰሙ እንደገናም ደግሞ የሚጠብቁ ብፁዓን ናቸው ይላል። እና ብፁዕ ማለት የተቀደሰ ማለት ነው። ብፁዕ ማለት የተመሰገነ ማለት ነው። ብፁዕ ማለት የተወደደ ማለት ነው። ስለዚህ ማንኛውም ሰው ወደ እንደዚህ አይነት ሁኔታ መድረስ ይችላል ነው የሚለው። እዛ በሉቃስ ወንጌል ላይ በሚናገርበት ሰዓት የእግዚአብሔርን ቃል የሚሰሙ እንደገናም ደግሞ የሚጠብቁ፣ ሁለቱ በአንድ ላይ ካልሆነ በስተቀር ብፅዕና የለም፣ ምስጋና የለም። ግን ሁለቱ በአንድ ላይ በሚሆኑበት ሰዓት ይሄ ነገር ይሆናል ብሎ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። በእውነት እድለኞች ነን፣ ይህንን የእግዚአብሔርን ቃል በመስማት የእግዚአብሔርን ቃል በመጠበቅ ወደ ተለየ ደረጃ ውስጥ ልንደርስ እንችላለን። በዚህ በምድር ሳለን ነው፣ ስለ መንግሥተ ሰማያት አይደለም የሚናገረው። በምድር ስንኖር እንዲህ አይነት ሰዎች እንሆናለን ብሎ የእግዚአብሔር ቃል ይነግረናል። ስንቶቻችን የእግዚአብሔርን ቃል መጽሐፍ ቅዱስን ዛሬ ይዘን መጥተናል? የቤተ ክርስቲያኑም ቢሆን በስልክም የያዝን ብንሆን እግዚአብሔር የተመሰገነ ይሁን እና ሁሉም ይዘዋል ማለት ይቻላል። እግዚአብሔር እናመሰግናለን። የእነ ተስፍሽ ግን ትልቁ መጽሐፍ ቅዱስ የት እንደሄደ ዛሬ እኔ እንጃ። መጽሐፍ ቅዱስ የያዝን ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12ን እናነብና ጌታ እንዲያስተምረን ጸልየን ከጌታ ቃል እንሰማለን። ቁጥር 12 እንደዚህ ይላል፣ ሁለተኛ ጢሞቴዎስ ምዕራፍ 3 በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እንጸልይ። አምላካችን ሆይ ዛሬም ስለሰጠህን መልካም የህብረት ጊዜ በጣም እጅግ አድርገን እናመሰግናለን። በተለያየ አይነት ሁኔታ ስለ ባረከን አቤቱ ህልውናህን ታላቅነትህን ባርኮትህን አምላካችን ሆይ እንድናገኝ ስለ ፈቀድክልን እጅግ አድርገን እናመሰግናለን። አሁንም አምላካችን ሆይ የበረከት ምንጭና መሰረት ከሆነው ከሕያው ቃል ለመስማት እግዚአብሔር ሆይ ዛሬም በፊትህ እንገኛለንና አቤቱ ይህንን ቃልህን ያንተ የሆነውን ቃልህን ባንተ መንፈስ የተጻፈውን ይህንን ቃልህን እግዚአብሔር ሆይ በቅዱሱ መንፈስ አማካኝነት ትገልጥልንና ታስተምረን ዘንድ በጌታ በኢየሱስ ክርስቶስ ስም እንለምናሃለን። አቤቱ በመካከላችን የመጽሐፍ ቅዱስ አዋቂ የለም፣ ሊኖርም አይችልም። ሁላችን የመጽሐፍ ቅዱስ ተማሪዎች ነንና አቤቱ ቅዱሱ ያንተ መንፈስ ሲያስተምረን መማር እንድንችል አእምሮአችንን እንድትከፍት መንፈሳዊ ዓይኖቻችንን እንድታበራ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ተመስገን ጸሎታችንን ስለሰማ ጊዜውን አንተ እንደገና ከበረበት በኢየሱስ ክርስቶስ ስም አሜን። ስለ ክርስትና ህይወት ስናስብ በክርስትና ህይወት ውስጥ ብዙ ውጣ ወረዶች እንዳሉ የእግዚአብሔር ቃል ይነግረናል። የክርስትናን ህይወት ስንመለከት ብዙ ተግዳሮት ወይንም ተቃውሞ ያለበት ህይወት ነው። ይህንን የሚነግረን የሐዋርያት ስራ ብለን የምናውቀው ወይንም ግብረ ሐዋርያ ተብሎ የሚጠራው መጽሐፍ ይሄንን ነገር በደንብ አድርጎ ይነግረናል። ይሄንን መጽሐፍ በየጊዜው ስመለከተው በጣም ሁለት ነገሮች ነው ጎልተው የሚታዩት። ከነዚህ ከሁለቱ ጎልተው ከሚታዩ ነገሮች መካከል አንደኛው ስለ መንፈስ ቅዱስ የሚናገር ሲሆን ሁለተኛው ደግሞ ስለ መከራና ስለ ስደት ስለ ተለያዩ ችግሮችም ደግሞ የሚናገር ምንድነው መጽሐፍ ነው። ተቃውሞ ላመኑ ሰዎች ከተሰጣቸው ስጦታዎች መካከል አንደኛው እርሱ ነው ብሎ ይናገራል። ስደት የክርስትና ውበት ነው፣ የመብዛትም ደግሞ መንገድ ነው። እሳት አንድ ቦታ እየነደደ ያለ ሄዳችሁ በዱላ ብትመቱት ያ እሳት አይጠፋም፣ ይልቁንም ይበታተንና ወደ ተለያየ ቦታ ሄዶ ምን ያደርጋል? ይነዳል። ስደት የህይወት ምልክት ነው። የሚንቀሳቀሱ ሰዎች በጌታ በኢየሱስ ክርስቶስ በኩል ሕያውነትን ያገኙ ሰዎች የእነርሱ ነገር እንደሆነ ነው መጽሐፍ ቅዱስ የሚነግረን። በሐዋርያት ሥራ ውስጥ እና ችግሮች ብቻ ሳይሆኑ የችግሮቹ ደግሞ መፍትሄና ውጤትም ደግሞ እንዳሉ ይህ መጽሐፍ ይነግረናል። ዛሬ በዚህ ርዕሰ ጉዳይ ላይ ነው ክፍል 4ን የሐዋርያት ሥራን የምንመለከተው። ተግዳሮቶች አንዳንድ ጊዜ በእግዚአብሔር ፈቃድ ወደኛ ይመጣል። በጢሞቴዎስ መጽሐፍ ላይ ቅድም እንደተመለከትነው በእውነትም በክርስቶስ ኢየሱስ ውስጥ ሆነው የሚኖሩ እነሱ ምን ይሆናሉ? ይሰደዳሉ ብሎ ይናገራል። ክርስቶስን የሚወዱ ዳግም የተወለዱ የእግዚአብሔር ልጆች ይሆኑ። ዛሬ ብዙዎቻችን ጸሎታችን ምንድነው? እግዚአብሔር ወደ እንደዚህ አይነት ሁኔታ ውስጥ እንዳያስገባን ነው። ክርስቶስን የሚወዱ ሰዎች፣ ክርስቶስን የመሰሉ የሚኖሩ ሰዎች ከስደትና ከተግዳሮት ውጪ ሊሆኑ አይችሉም። ይሄንን የሚናገረው የሰው መጽሐፍ ሳይሆን የእግዚአብሔር መጽሐፍ የሆነው ቅዱስ መጽሐፍ የሆነው ይሄንን ነገር ይነግረናል። በእግዚአብሔር ፈቃድ ተግዳሮት ይመጣል፣ ከሰይጣን ይመጣል፣ ከሰዎች ይመጣል፣ ከሁኔታዎች ይመጣል። ቢሆንም ግን እነዚህ የሚመጡት ነገሮች ሁሉ ለመልካም ነገር እንደሆነ ይህ የእግዚአብሔር ቃል ይነግረናል። የሐዋርያት ሥራን በዳሰሳ ወይንም በሰርቬ መልክ እየተመለከትን ነው ያለነው። ባለፈው ምዕራፍ 4ን ተመልክተናል ከጸሎት ጋር አያይዘን። ከዛ በኋላ ያለውን ነገር ስንመለከት የአማኙ ቁጥር እየበዛ ሄደ ይላል። ምዕራፍ 4 ቁጥር 5 ላይ 5000 የሚሆኑ ወንዶች ከምዕራፍ 2 በኋላ ነው 5000 የሚሆኑ ወንዶች ይላል። በዚያን ጊዜ ጎረምሳ የሆኑ ወንዶች የተቆጠሩ አይመስለኝም። እህቶችም በዛን ሰዓት አልተቆጠሩም። ወንዶች ብሎ ነው እዛ ቦታ ላይ የሚናገረው። በመደጋገም መንፈስ ቅዱስን ይሞሉ እንደነበረ ይናገርና ከፊት ይልቅ ደግሞ እየጨመሩ እየበዙ ሄዱ ብሎ ይናገራል። በዚሁ በሐዋርያት ሥራ ምዕራፍ 5 ቁጥር 19 ላይ የሕይወት ቃል ኢቭን መላእክቶችም እንኳን በመካከላቸው እየተገኙ ሰዎችን ይሰብኳቸው ነበር። በጣም አስደናቂ የሆነ ጊዜ ነው። መላእክቶች ሰዎችን ይሰብኳቸው ነበር። በምዕራፍ 10 ቁጥር 19 ላይ ስለ ቃሉ ሲናገር ይህ ቃል የህይወት ቃል እንደሆነ ይናገራል። የህይወት ቃል እንደሆነ ይናገራል። ይሄ ሪቫይቫል የእግዚአብሔር ቃል እየሰፋ በሄደበት ጊዜ ብዙ ሰዎች ወደ ጌታ እየመጡ በነበረበት ጊዜ አንድ ችግር ተፈጠረ። ዛሬ በዚህ በሐዋርያት ሥራ ላይ የተፈጠሩ 3 ዋና የሆኑ ችግሮችን ተግዳሮቶችን አብረን እንመለከታለን። እዚህ ቦታ ላይ የመጀመሪያው ያጋጠማቸው ችግር በምዕራፍ 6 ቁጥር 5 ላይ የምንመለከተው ነገር ነው። ምዕራፍ 5 ቁጥር 6 ላይ ከላይ በምንመለከትበት ሰዓታችንን ለመጠበቅ ቁጥር 1 ላይ سنመለከት በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ይላል። አማኞች ብቻ ሳይሆኑ ነገር ግን በእምነታቸው ላይ ክርስቶስን እየመሰሉ የሚኖሩ ሰዎች እየበዙ መጡ። ክርስቲያንና ደቀ መዝሙር በጣም የተለያየ ትርጉም ነው ያለው። እዚህ ቦታ ላይ በዚህም ወራት ደቀ መዛሙርቱ እየበዙ ሲሄዱ ይላል። ክርስቶስን የመምሰል ህይወታቸው እየበዛ በሄደበት ጊዜ አንድ ችግር ተፈጠረ። ይሄ የተፈጠረው ችግር ምንድነው? የህብረት ነገር እየጠፋ መጣ። ህብረት እየጠፋ መጣ። ቃሉ እንደሚነግረን ከዚህ ቀደም ሌላ አገር ይኖሩ የነበሩ ከብዙ ጊዜ በኋላ ባለ 50 በሚከበርበት ጊዜ ያንን በዓል ለማክበር መተው እዛ የኖሩ በመካከላቸው ትልቅ ችግር ተፈጠረ። የእግዚአብሔር ቃል እንደዚህ ነው የሚለው፣ ከግሪክ ሀገር መተው የነበሩት አይሁድ በይሁዳ በነበሩበት አይሁድ አንጎራጎሩባቸው ይላል። ሁለቱም አይሁዶች ናቸው። እነዛ ግን በስደቱ ጊዜ ሄደው አሁን ተመልሰው የመጡ ናቸው። አብረው የኖሩ ነው ያሉት፣ ግን በመካከላቸው መለያየትና ማንጎራጎር እንደተፈጠረ እንመለከታለን። ደቀ መዛሙርት እየበዙ በሄደበት ጊዜ የተፈጠረው አንደኛው ችግር ይሄ ነው። የማዋቀር ችግር፣ እርስ በርስ ያለው ነገር የማገናኘት ችግር ነው እዚህ ቦታ ላይ የተፈጠረው። ተለያዩ ነው የሚለው። ቸል አሏቸው ብሎ ይናገራል። ቸል አሏቸው፣ ስለነሱ ምንም ግድ ያላቸው ነገር አልነበረም። በየቀኑ በተሰራው አገልግሎት ሁሉ ምን ያደርጉ ነበር ነው የሚለው። እዚህ ቦታ ላይ ደስተኞች አልነበሩም ይላል። ይሄ ችግር በጣም ከባድ የሆነ ችግር ነው። የአንድ አገር ሰዎች ናቸው። እንደዚሁም ደግሞ አንድ አምላክ የሚያመልኩ ናቸው። በአንድነት ለተወሰነ ጊዜ አብረው የኖሩ ናቸው። ግን ወደ መጨረሻ ላይ ግን የተፈጠረው ችግር በጣም ከባድ ነበር እና ዲስኦርጋናይዝድ የሆነ አይነት ነገር እዚህ ቦታ ላይ ተፈጠረ። በዚያን ጊዜ ለሐዋርያቱ በጣም ከባድ ወቅት ነበር። ምንድነው ያሉት ሐዋርያት እዚህ ቦታ ላይ በሚናገሩበት ሰዓት ቁጥር 2 ላይ 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም አሉ። የኛ ስራችን ማዕድ ማገልገል አይደለም። ይሄንን ስራ ደግሞ እኛ ልንሰራ አንችልም። ለዚህ ነገር አይደለም እኛ የተጠራ ነው። ይሄን ነገር ማድረግ አንችልም። ግን በዚህ በመካከል ለሆነው ችግር ግን መፍትሄ እናደርግለታለን አሉ። ወገኖቼ በክርስትና ህይወት ውስጥ ችግር ብቻ ሳይሆን መፍትሄም ደግሞ ያለበት ህይወት ነው። እዚህ ቦታ ላይ ችግር ነበር፣ ግልጽ የሆነ ችግር። ይሄ ችግር የተፈታበትን ሁኔታ በምንመለከትበት ሰዓት ያደረጉት ነገር ምንድነው? ለዚህ አገልግሎት የሚሆኑ ሰዎችን ምን አደረጉ? መረጡ። የድርጅት አይነት ውቅረት ሲያደርጉ ነው እዚህ ቦታ ላይ የምንመለከተው። ከተለያየ ቦታ ያሉትን ሰዎች መልካም ምስክርነት ያላቸውን በመንፈስ ቅዱስ የተሞሉ በእግዚአብሔር መንፈስ መመራት የሚችሉ ዛሬ በቤተ ክርስቲያን ውስጥ በጣም ትልቁ ችግር ምንድነው ቢባል በመንፈስ የመመራት ነገር ነው። በመንፈስ የመመራት መንፈሳዊ ነገር ዳግም ያልተወለደ ሰው ሊመራው አይችልም። ምክንያቱም ህይወቱ ዳግም ያልተወለደ ሰው ይሄን ነገር ሊያደርግ አይችልም። ታውቃላችሁ፣ በእግዚአብሔር ቤት ውስጥ ለብዙ ጊዜ ኖረው መዝሙር እየቻሉ ስብከት እየቻሉ የተለያየ ነገር ማድረግ እየቻሉ ዳግም ያልተወለዱ ሰዎች አሉ። በመጽሐፍ ቅዱሳችን እንዲህ አይነት ሰዎችን ብዙ እንመለከታለን። አንደኛው ዘኪዮስ ነው። መንፈሳዊ ነገር የሚያውቅ እንደገናም በዮሐንስ ወንጌል ምዕራፍ 3 ላይም ደግሞ ሄደን በምንመለከትበት ሰዓት መንፈሳዊ ነገር ያውቃል የሚባል ሰው ነገር ግን ዳግም እንዳልተወለደ እዛ ቦታ ላይ ይነግረናል። አሁን ለዚህ ለተፈጠረው ችግር ወደ ህብረት፣ ወደ አንድነት፣ ወደ ፍቅር ለመምጣት የሚያስፈልገው ነገር እንዲህ አይነት ሰዎች መመረጥ አለባቸው አሉ። መጽሐፍ ቅዱስ ስለ እርዳታ ሲነግረን ስለ ሙሉ እርዳታ ነው የሚናገረው። አሁን በቅርብ ጊዜ አንዳንድ ዘወትር የማንጠቀምባቸው ቋንቋዎች እየተፈጠሩ ነው ያሉት። ይሄ ሁለንተናዊ እርዳታ፣ ሁለንተናዊ አገልግሎት፣ ሆሊስቲክ ሚኒስትሪ። የሰው አካሉ መገልገል አለበት፣ ነፍሱ መገልገል አለበት፣ መንፈሱም ደግሞ መገልገል አለበት። ይሄንን ነገር የሚያደርጉ ሰዎች በእንደዚህ አይነት ሁኔታ ምን መሆን አለባቸው? መመረጥ አለባቸው ተብሎ ሰዎች ተመረጡ። ይሄ ከሆነ በኋላ ውጤቱን ስንመለከት ችግር ነበረ፣ ለችግሩ መፍትሄ ተሰጠ። ለችግሩ መፍትሄ ከተሰጠ በኋላ የነበረው አንደኛውና የመጀመሪያው ውጤት ቁጥር 7 ላይ የተጻፈው ቃል ነው። ምን ይላል? የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርቱ ቁጥር እጅግ እየበዛ ሄደ፣ ከካህናቱም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ብሎ ይናገራል። ችግር ነበረ፣ መፍትሄ ተገኘለት። ከመፍትሄው በኋላ ውጤቱ ምንድነው ስንል የእግዚአብሔር ቃል እየሰፋ ሄደ ይላል። ጂኦግራፊካሊ ነው እዚህ ቦታ ላይ የሚናገረው። የእግዚአብሔር ቃል እየሰፋ ሄደ። እኛ ባለንበት ኮንቴክስት ብንነጋገር በዚህ በሄልሲንኪ ብቻ ሳይሆን ነገር ግን ከሄልሲንኪ ውጪ ባሉት ክፍለ ሀገራት ውስጥ ሁሉ ሄደ እንደማለት ነው። እዛ ደቀ መዛሙርቱ የነበሩበት አካባቢ ብቻ ሳይሆን የእግዚአብሔር ቃል እየሰፋ ሄደ ይላል። በእግዚአብሔር ፈቃድ ችግር ሲመጣ እግዚአብሔር ይሄንን ነገር በሚያደርግበት ሰዓት ለችግሩ ደግሞ መፍትሄ እንደ እግዚአብሔር ቃል ሲፈለግ ውጤቱ የእግዚአብሔር ቃል እየሰፋ ይሄዳል። የደቀ መዛሙርቱ ቁጥር እየበዛ ሄደ። ካህናቶች ራሳቸው እንኳን በዛኛው ቤት የነበሩ ከዚህ ቀደም ይቃወሟቸው የነበሩ በተለይ እነዚህ ካህናት እና የሚያገለግሉበት ቤት ለሁለት ነገር ነበር የሚጠቀሙበት፣ ይቀድሱበታል፣ ሁለተኛ ደግሞ ከነሱ ጋር የማይስማማውን ያስሩበታል። ሐዋርያ ሥራ ላይ ይሄን ነገር ነው የምንመለከተው። እንዲህ የሚያደርጉ ሰዎች ምን አደረጉ ይላል? ለጌታ ራሳቸውን ሰጡ። ያ ብቻ አይደለም፣ ደቀ መዝሙር ወደሚባለው ደረጃ ደረሱ። ለሃይማኖት የሚለው እዚህ ቦታ ላይ ስለ ሪሊጅን አይደለም የሚናገረው፣ ስለ እምነት ነው የሚናገረው። ለእውነተኛው እምነት ምን አደረጉ ይላል? ታዛዥ እንደሆኑ ይናገራል። እዚህ ቦታ ላይ ጂኦግራፊካል የሆነ የወንጌል ስርጭት እንደተደረገ ስንመለከት ምን ሆነ ማለት ነው? የታላቁ ተልእኮ ሚሽን ግቡን መታ ማለት ነው። የመጽሐፍ ቅዱስ የአዲስ ኪዳን ዋነኛ ነገር የሰዎች መዳን ነው። የሰዎች ጌታን ማወቅ ነው። ይሄ ነገር በሚሆንበት ሰዓት ፍጻሜያቸው ምን እንደሆነ ማወቅና ማረጋገጥ ይችላሉ። በዚህ በሐዋርያት ሥራ ሁለተኛው ችግር ሁለት በሐዋርያት ሥራ ምዕራፍ 12 ላይ የምንመለከተው ነው። በዚህ በሐዋርያት ሥራ ምዕራፍ 12 ከዛም ደግሞ አለፍ ይያልን የምንመለከተው ዋና የሆኑ ችግሮች ምንድናቸው? የፖለቲካ ችግር ነው። ምዕራፍ 12 ቁጥር 1 እንደዚህ ይላል፣ በዚያን ዘመን ንጉስ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው ይላል። በክርስቶስ ኢየሱስ ውስጥ የሚኖሩ ሰዎች ይሰደዳሉ። እዚህ ቦታ ላይ ይህንን ስደት ያስነሳው ማን ነው ስንል የፖለቲካው አካል ነው። ሄሮድስ እዚህ ቦታ ላይ በዚያን ጊዜ አለቃ ሆነው መሪ ሆነው የሚሾሙ ናቸው። በመጽሐፍ ቅዱሳችን ሄሮድስ ብሎ ሲናገር ስለ አንድ ሰውዬ አይደለም የሚናገረው። ለምሳሌኛ ሊቀመንበር ስንል አንድ ሰው ማለት ሳይሆን ብዙ ሊቀመንበር አለ። ፕራይም ሚኒስተር ሲባል ብዙ አሉ። የማዕረግ ስም ነው እንጂ የአንድ ሰው ስም አይደለም። ሄሮድስ የማዕረግ የስልጣን ስም ነው። በዚያን ጊዜ ይህ ሰው ምን አደረገ ይላል? መከራ ያጸናባቸው ዘንድ ይላል ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው ይላል። በአንዳንዶቹ ላይ ይሄ በአንዳንዶቹ ላይ የሚለው እኔ እንደሚመስለኝ እና ሊደርሺፑ ላይ ቀንደኛ መሪ የሚባሉት ላይ። አዎ ይሄንን ክፍል ስንመለከት ቀንደኛ የተባሉት ያዕቆብና እንደገናም ደግሞ ጴጥሮስ የተለየ ችግር እንዳጋጠማቸው ይሄ የእግዚአብሔር ቃል ይነግረናል። ያዕቆብ በዚያን ጊዜ ምን ሆነ? ሕይወቱ አለፈ። ጴጥሮስም ደግሞ ትንሽ መከራ ከተቀበለ በኋላ በተአምራት በድንቅ ከዛ ከነበረበት ቦታ ደግሞ ወጣ። በአደባባይ ጌታን ማምለክ ስለማይችሉ፣ በቀንም ደግሞ ማምለክ ስለማይችሉ በጨለማ አንድ ቦታ ተሸሽገው ምን ያደርጉ ነበር? ጌታን ያመልኩ ነበር። ሄሮድስ ነፃነትን ከለከላቸው። የእግዚአብሔርን ቃል እንዳያገለግሉ አደረጋቸው። ሆኖም ግን በዚህ ሁኔታ ውስጥ ግን ትልቅ ተአምራት ተሰራ። ጴጥሮስ መልአክ መጥቶ እየመራው ሄደ። ወደ እስር ቤት ባይገባ ኖሮ እንደዚህ አይነት ልምምድ አያገኘም ነበር። ወገኖቼ ልንገራችሁ፣ የመጽሐፍ ቅዱስ እውነት የሆነውን ነገር ልንገራችሁ። ምንም አይነት ችግር ቢያጋጥመን ያ ለመልካምና ለበጎ የሚሆን ነው። እነ ጴጥሮስ ሲታሰሩ አዝነው ነበረ። ያዕቆብ ሲሞት በጣም የሚያሳዝን ነገር ነው።
ግን ጴጥሮስ አንድ ልምምድ ውስጥ ገባ። አንድ ልምምድ ውስጥ መልአክ እየመራው በጨለማ እያነጋገረው እዚህ ቦታ ነው የምትሄደው እዚህ ቦታ ነው የሚገኙት ብሎ ወደሚጸልዩት ሰዎች ዘንድ አደረሰው። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ ይደረጋል ብሎ መጽሐፍ ቅዱስ ይነግረናል። እንዲህ አይነት ነገር በሆነበት ጊዜ የዚህ የችግር ሁለት የፖለቲካው ችግር መፍትሄው ምን እንደሆነ ውጤቱ ምን እንደሆነ سنመለከት ቁጥር 24 ላይ እንደዚህ ይላል ምዕራፍ 12 የእግዚአብሔር ቃል ግን ያድግና ይበዛ ነበር ይላል። ሃሌሉያ። ችግሩ አለ? አዎ ችግሩ አለ። ግን በዚህ በችግሩ ውስጥ ምን ሆነ? የእግዚአብሔር ቃል ግን ያድግና ይበዛ ነበር ይላል። ያድግና ይበዛ ነበር። በቻይና ኃይለኛ ሪቫይቫል በነበረበት ወቅት እግዚአብሔር ከአእምሮ በላይ የሆኑ አስደናቂና አስገራሚ ነገሮችን ያደርግ ነበር። የዚያን ጊዜ የነበረው የኮሙኒዝም አሰራር በጣም ከባድ ነበር። ብዙ ሰዎች ይታሰራሉ፣ ከቤተሰቦቻቸው ይርቃሉ፣ ሰውነታቸው ላይ በእሳት በኤሌክትሪክ ይጠብሷቸው ነበር። በጣም የሚዘገንን አይነት ነገር ይደረግ ነበር። ችግሩ በበዛ ቁጥር የአማኞች ቁጥር በጣም እየበዛ ይሄድ ነበር። ስለዚህ ምን ማድረግ አለብን የሚል ነገር ሐላፊዎች መመካከር ጀመሩ። እንዲቀንስ ነው ምን ፈልገው ግን እየጨመረ ነው። ከዛ በኋላ አንድ መመሪያ ወጣ። ምን እናድርጋቸው? ጊዜያቸውን በስራ እንዲጠቀሙ እናድርግ። ቅዳሜ አይደል የሚያመልኩት? እሁድ አይደል የሚያመልኩት? ስራ እንዲሰሩ ገንዘብ የሚያገኙበትን ነገር ያንን እናድርግ አሉ። ይገርማችኋል፣ በዚያን ጊዜ የክርስትና ሁኔታ በጣም እየቀነሰ የመጣበት ጊዜ ነበር። በህይወታቸው የተዳከሙ መጡ። ያ የአሸናፊነቱ ነገር ሊኖር አልቻለም። እዚህ ቦታ ላይ እንመልከት። ሄሮድስ የተለያየ ነገር ነበር ያደረገው። ሰው ሁሉ በጣም ይፈራው ነበር። ይሄ የእግዚአብሔር ድምጽ ነው እየተባለ ሁሉ ይነገርለት ነበር። እግዚአብሔር ግን ትልቅ የሆነውን የሚያዋርደው በትንሽ ነው። በትል እዚህ ክፍል ላይ በምንመለከትበት ሰዓት የእግዚአብሔር ቃል እያደገ ይበዛ ነበር የሚለው ማ ካለፈ በኋላ ነው በምንልበት ሰዓት ሄሮድስ ካለፈ በኋላ ነው። ሄሮድስ ካለፈ በኋላ ይሄ የእግዚአብሔር ድምጽ ነው የሰው አይደለም እያሉ ምን በሚያደርጉበት ሰዓት እያደነቁ እሱንም በእግዚአብሔር ቦታ ራሱን ያስቀመጠ በነበረበት ጊዜ እግዚአብሔር ግን ይሄንን ትልቅ የመሰለውን ሰው በምን በትል በጣም አነስተኛ በሆነ በትል እንዳዋረደው እንዳስወገደው የእግዚአብሔር ቃል ይነግረናል። ዛሬም በተለያየ አይነት ሁኔታ የተለያየ ጉዳይ ሊመጣ ይችል ይሆናል። የእግዚአብሔር ቃል ግን ያድግና ይላል። ስለ ማቹሪቲ ነው የሚናገረው እዚህ ቦታ ላይ። የእግዚአብሔር ቃል ወተት ብቻ ሳይሆን የእግዚአብሔር ቃል አጥንትም ነው። ከዚህ ቀደም ይሄ ቤዚክ የሆነው ነገር ላይ ብቻ ሳይሆን ነገር ግን ወዳደገ ሁኔታ ውስጥ እንደሄዱ ነው የሚናገረው። የእግዚአብሔር ቃል ግን ያድግ ደግሞም ይበዛ ነበር ይላል። ወደ ማቹሪቲ ወደ ቁጥር መብዛት ወደዛ አይነትም ነገር ነው ምን ይሆኑት የመጡት በማይቻል ሁኔታ ውስጥ። እግዚአብሔር በየፈቀደ በሚያመጣው ችግር ውስጥ ውጤቱን በምንመለከትበት ሰዓት የእግዚአብሔር ቃል አይጠፋም ነበር። የእግዚአብሔር ቃል ያድግና ይበዛ ነበር። በሰዎች ሕይወት ውስጥ አስገራሚ የሆነ ነገር ያደርግ ነበር። ሶስተኛውና የመጨረሻው ችግር 3 መሳይ መናፍስቶች መንቀሳቀሳቸው ነው። መሳይ መናፍስቶች በዚህ በሐዋርያት ሥራ ላይ በምንመለከትበት ሰዓት ይሄ መሳይ ካውንተርፊት የሚያደርጉ መንፈሶች ማለት ነው። ካውንተርፊት የሚያደርጉ ከእግዚአብሔር ዘንድ አይደለም ግን መንፈሳዊ እንደሆነ ከእግዚአብሔር ዘንድ እንደሆነ የሚያደርጉት ነገር ነው። ምን ይላል? ስለ ሟርተኞች ይናገራል። ስለ ሟርት እነዚህን በኋላ ወደ ኋላ ላይ ሌላ ጊዜ የምናነሳቸው ጉዳዮች ይሆናሉ። እንደዚሁ ያሉትን በዚህ በሐዋርያት ሥራ ላይ መሳይ የሆኑ እና ካውንተርፊት ያደርጉ የነበሩ ስፒሪቶች አንደኛው ሟርት ነው። ሟርት እሚገርማችሁ ይቺ ሟርተኛ የተቀጠረች ነች። ታሟርታለች፣ ገንዘብ ብዙ ታስገባለች። ጥንቆላ ይላል። ጥንቆላ አስማት ምዕራፍ 19 ላይ እንደገና ደግሞ ጣዖታትም ነበሩ። ይገርማችኋል፣ በዚያን ጊዜ ሐዋርያው ጳውሎስ የተለወጠበት ጊዜ ነበር። ሐዋርያው ጳውሎስ በእንደዚህ አይነት ሁኔታ በሚያገለግልበት ጊዜ እነዚህ መሳይ መናፍስቶች ከእግዚአብሔር ዘንድ ያልሆኑ በሌላ መንፈስ ይንቀሳቀሱ የነበሩ ጳውሎስ መንፈሱ ተበሳጨ ይላል። የሐዋርያት ሥራ ምዕራፍ 17 ቁጥር 16ን ሄዳችሁ ስትመለከቱ መንፈሱ ተበሳጨ ይላል። ምክንያቱም ሌላ መንፈስ ነው ካውንተርፊት እያደረገ ነው ያለው። የተለያየ ትርፍ ለጌቶቿ የምታመጣነች። መንፈሱ በጣም ተበሳጨ። የዚህ የአቴና አማልክት የሚባሉ እንደገናም ደግሞ እንደ ፎቶግራፍ የሚለጠፉ ምስሎች እንዲህ አይነት የተለያዩ ነገሮች በሰው ላይ ምንም ያደርጉ የሚዘሉ የሰዎችን ሕይወት የሚያጠፉና የሚያበላሹ አይነት መናፍስቶች ነበሩ። ለዚህኛው ችግር መፍትሄው ማስተማር ነበር። መፍትሄው መስበክ ነበር። በዚሁ በሐዋርያት መጽሐፍ ላይ ምን አደረጉ ይላል? ሰበኩ ይላል። ስብከትን ከዛ በኋላ አስተማሩ። ወደ ጽናት በየለቱ እንዴት መጽናት እንዳለባቸው የየለቱን ትምህርት ያስተምሯቸው ነበር። ስለዚህ ጳውሎስ በዚያን ጊዜ የተለያዩ ትምህርት ቤቶች ነበሩ። ወደነዛ እየሄደ ለሁለት ዓመት እነዛን ሰዎች ይከራከራቸው ነበር። ወደ እውነት እንዲመጡ ከዛ ከተሳሳተ ቦታ ይመልሳቸው ነበር። 2 ዓመት በየቀኑ ይህንን ነገር ያደርግ ነበር። የዚህ ውጤት ምንድን ነው ብለን በምንመለከትበት ሰዓት በሐዋርያት ሥራ ምዕራፍ 19 ቁጥር 20 ላይ እንደዚህ ብሎ ይናገራል። የሐዋርያት ሥራ ምዕራፍ 19 ቁጥር 20 ላይ እንዲሁም የጌታ ቃል በኃይል ያድግና ያሸንፍ ነበር። እዚህ ላይ ወደ ኋላ ቁጥር 19 ላይ ሄደን በምንመለከትበት ሰዓት ካስማተኞችም ብዙዎች መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውም ቢታሰብ 50,000 ብር ሆኖ ተገኘ ይላል። ይሄ በድሮ ጊዜ 50 ሺህ በጣም ትልቅ ነበር። በዛሬው 50 ሚሊየን ወይንም ቢሊየን ነው ማለት የሚገባን። አሁን ሰዎች ምን ይላሉ በኢትዮጵያ እና በሺ መነጋገር ቀርቷል አሉ። ትላንትም አንድ ሰው ይሄን ነገር እየነገረኝ ነበር። ቦታ ለመግዛት በሺ በቃ ሺ የሚባል ቁጥር ጠፍቷል አለ። መሬት በሚሊየን ነው የሚገዛው፣ ቤት የሚሰራው ደግሞ ከዛ በላይ በሆነ ነገር ነው አለ። ይሄ 50 ሺ በዛ በድሮ ዘመን ነው፣ በሐዋርያት ዘመን። አሁን ካለው ጋራ ብናስተያይ ገንዘቡ በጣም ብዙ ነው። ለዚህ ለመናፍስት አሰራር የሚጠቀሙበትን ነገር ሐዋርያው ጳውሎስ እያስተማረ እውነት የሆነውን ነገር እየተናገረ በስልጠና መልክ የሚወስዱትንም እነሱን ሄዶ እያነጋገረ መጨረሻ ላይ ያለውን ውጤት ስንመለከት የእግዚአብሔር ቃል የጌታ ቃል በኃይል ያድግና ያሸንፍ ነበር ይላል። በኃይል ያድግና ያሸንፍ ነበር ይላል። እንደተለመደው አሸናፊነቱ ሁሉም ጋር አለ። እንደተለመደው ደግሞ መብዛቱም ደግሞ እዚህ ቦታ ላይ አለ። እንደተለመደውም ደግሞ ያሸንፍ ነበር ብሎ ይናገራል። ይሄ ያሸንፍ ነበር የሚለው ማን ነው? በዚህ በተቃራኒ መንፈስ ይንቀሳቀሱ የነበሩ ሟርተኞች የሚያሟርቱ በአስማትና በጥንቆላ ነገር የሚያደርጉ ዛሬ ታውቃላችሁ። አሁን ቤተክርስቲያን ባለችበት በዚህ ዘመን ስንመለከት ኢንተርናሽናል ስንመለከት በጣም አስፈሪና አስደንጋጭ የሆነ ሁኔታ ውስጥ ነው ያለነው። የኒው ኤጅ ሙቭመንት ቤተክርስቲያን ውስጥ ገብቷል። ከቤተ ክርስቲያን ውጪ ያለ ነገር አይደለም። በጣም የማይገቡ ኢቭን መንፈሳዊ እንኳን ሳንሆን በአእምሯችን ስንመለከት እንኳን በጣም አሳፋሪና አስነዋሪ የሆነ ነገር ኢን ዘ ቸርች በቤተ ክርስቲያን ስም ውስጥ ይደረጋል፣ ይከናወናል። ከዚህ ቀደም በቆሮንቶስ ቤተ ክርስቲያን ውስጥ የነበረው አይነት ነገር ማለት ነው። አፍሮዳይት የጣዖት አምላክ የምትባለች። ስለዚህ በዛ በቆሮንቶስ ቤተ ክርስቲያን ውስጥ ያ መንፈስ እንዲወርድ ይደረግና እዛው በሚያመልኩበት ቦታ እርስ በርሳቸው ይያያዙ ነበር። አሳፋሪ የሆነ ነገር ያደርጉና ያከናውኑ ነበር ኢን ዘ ቸርች የእግዚአብሔር ስም በሚጠራበት ቦታ። ዛሬም አደጉ በሚባሉ አገሮች ውስጥ እንደዚህ አይነት ነገር አለ። ይሄ መንፈስ ሲመጣ የፍቅር መንፈስ ነው ብለው ያሽሞነሙኑታል። እንዲህ አይነት ፍቅር የለም። ስለዚህ ከጎኑ ያለውን ወንድም ቢሆን እሱን ይይዘዋል፣ እርስ በርስ ይያዛሉ፣ የማይገባ አይነት ነገር ያደርጋሉ። ዛሬ በግምትና ትክክለኛ ባልሆነ አይነት ሁኔታ ከእግዚአብሔር ዘንድ ያልሆነውን ነገር ሰዎች ደፍረው ይናገራሉ። እግዚአብሔር ይናገራል። እግዚአብሔር የሚናገር አምላክ ነው። እግዚአብሔር ይሰራል። ግን ያ ምንጩ ከማን ነው የሚለውን ነገር ሁልጊዜ ዲሰርን ማድረግ ያስፈልገናል። የሚገርማችሁ ከተሰጡት ስጦታዎች መካከል አንደኛው የመለየት ስጦታ ነው፣ ዲዘርንመንት። ብዙ ጊዜ ግን ይሄንን ነገር አንፈልገውም፣ ብዙ ጊዜ አናነሳውም፣ ብዙ ጊዜ አናስተውለውም። ይሄንን ነገር ሌሎቹ ይለዩአቸው ይላል። የሚናገሩ ሰዎች፣ የተለያየ ነገር የሚያደርጉ ሰዎችንም እንኳን ይለዩአቸው ይላል። ይለዩአቸው ወገኖቼ፣ መጽሐፍ ቅዱስ የሚነግረን ከእግዚአብሔር ዘንድ ያልሆነው ነገር የመቀበል ግዴታ የለብንም። እንደ እግዚአብሔር ቃል የሆነው ነገር ብቻ ነው ማድረግ የሚገባን። ዛሬ ሰይጣን እንደፈለገው አድርጎ ይስራ፣ የእግዚአብሔር ቃል ግን ሁሉ ጊዜ ምንድነው? አሸናፊ ነው። ዛሬም በተለያየ አይነት መንገድ በግል በጋራ ቤተ ክርስቲያን በተለያየ አይነት ሁኔታ ውስጥ ልታልፍ ትችል ይሆናል። በዚህን ጊዜ ግን ችግሩ ላይ ብቻ ማተኮር ሳይሆን ምንድነው መፍትሄው? ለዛ ነገር የእግዚአብሔር ቃል የሚለው መፍትሄው ምንድነው? ያ መፍትሄው ሲገኝ ነው ምንም ይመጣው መብዛት ማሸነፍ ማደግ የእግዚአብሔር ቃል በውስጡ ያለው ጉልበቱ በእግዚአብሔር ቃል ውስጥ ያለው ሁሉ መልካም የሆነው ነገር ሲገለጥ ሲታይ ማየትና መመልከት እንችላለን። አንድ ሰው ተነስተ አሁን እዚህ ማከለ ላይ በዚህ ዘመን የመንፈስ ቅዱስ ሥራ አብቅቷል እግዚአብሔር የሚሰራበት ጊዜ ድሮ ነበር አሁን ግን የለም ብሎ አንድ ሰው ቢናገር አለ ብዬ እከራከረዋል ነው ዛሬም ይሰራል። ምክንያቱም የዚህ የአንድ እምነት ላነሳው አልፈልግም በክርስትና ስም የሚጠራ ነው የዚህ የፈውስና የትንቢት የመንፈስ ቅዱስ አገልግሎት ምን አድርጓል? በቃ ሲዝ አድርጓል። ድሮ ነበር አሁን ሌላ እንትን ውስጥ ነው ያለ ነው ብለው የሚናገሩ የሚጽፉ በጣም ብዙ ሰዎች አሉ። የእግዚአብሔር ቃል ግን ይሄን ነገር አይነግረንም። ዛሬም ይሰራል። ምክንያቱም ቤተክርስቲያን በመድር ላይ እስካለች ድረስ የመንፈስ ቅዱስ ነገር ያስፈልጋል። ሰዎች ስለወደዱ ስለተቀበሉት ብቻ አይደለም ከእግዚአብሔር ዘንድ የሆነውን ነገር سنናገር አብዛኛውን ጊዜ ጠላት ነው مناፈራው። ይሄን ነገር አስረግጬ እነግራቸዋለሁ። የእግዚአብሔር ቃል ይሄንን ነገር ይነግረናል። የተለያየ ስም ሊወጣልን ይችላል። ሐሰተኛ ነብይ ነው፣ ሐሰተኛ አስተማሪ ነው፣ የውሸት ፈውስ ነው፣ እንደው ዝም ብሎ ለማዝናናት ነው ብለው ሰዎች እንዲህ አይነት ነገር ሊናገሩ ይችሉ ይሆናል። ግን የእግዚአብሔርን ቃል መሰረት አድርገን سنኖር የሟርቱ ነገር እየጠፋ ያስማቱ ነገር እየጠፋ ማን ከማን ያንሳል የሚለው እኔም እኮ እንደዚህ ማማድረግ አለብኝ ብሎ የሚነሳ ሁሉ ምን ያደርጋል? እንደ እግዚአብሔር ቃል ራሱን ለእግዚአብሔር ያስገዛል። ዛሬም የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ዛሬም ይበዛል። የእግዚአብሔር ቃል ዛሬም ያድጋል። ይሄ ግን የሚሆነው ችግሮችን መፍትሄ መስጠት سنችል ነው። የእግዚአብሔር መንፈስ በውስጤ ሊሰራ የማይችልው ለምንድን ነው? የእግዚአብሔር የሆነው ነገር ፍሎ የማያደርገው ለምንድን ነው? ወገኖቼ የእግዚአብሔርን መኖር የምንለካው ይሄ ውጫዊ በሆነ አይነት ነገር አይደለም። ውጫዊ በሆነ ነገር አይደለም። በተለይ ብዙ ጊዜ እውነተኛ የሆነ የመንፈስ ቅዱስ ሥራ ውጤቱ ምንድነው የሚሆነው? ስነ ምግባራዊ ህይወታችን በጣም እንደ እግዚአብሔር ቃል ይሆናል። የምንጣላ አንሆንም፣ የምንሳደብ አንሆንም፣ የምንሰርቅ አንሆንም፣ እና አንድና ሁለት ሶስት ሚስት የምናገባ አንሆንም፣ የሰውን ንብረት አንወስድም፣ ዲህ አይነት ነገር አናደርግም። ዛሬ ግን ውጭ ባለው ነገር ብቻ የሰው ይሄ ስነ ምግባራዊ የሆነው ነገር በጣም የወደቀበት አይነት ሁኔታ ውስጥ ነው ያለ ነው። ዛሬ አምላካችን ሕያው ነው። ዛሬም ችግር ይኖራል። ነገር ግን ችግሩን سنናሸንፍ ለዛ ነገር መፍትሄ سنናበጅለት የእግዚአብሔር ቃል እየበዛ የእግዚአብሔር ቃል ያደገ ይሄዳል ማለት ነው። እነዚህን ሶስቱን ጥቅሶች ምዕራፍ 6 ላይ ያነበብነው ምዕራፍ 12 ላይ ያነበብነው ምዕራፍ 19 ላይ ያነበብነው በግል ሄዳችሁ በምትመለከቱበት ሰዓት ይሄ ነገር ከመሆኑ በፊት የተከናወኑ ጉዳዮች አሉ። እግዚአብሔር በትክክለኛ መንገድ እውነተኛ የሆነው የእግዚአብሔር መንፈስ እንዲሰራ አስቀድመን ትክክለኛ ያልሆነው ነገር ማስወገድ አለብን። የዚያን ጊዜ ይህ የእግዚአብሔር ቃል ለብቻው ይሰራል። ይህ የእግዚአብሔር ቃል አስደናቂ የሆነ ነገር ሲያደርግ መመልከትና ማየት እንችላለን። እንጸልያለን።